አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 8 ጀምሮ እስከ ቁጥር 16 ድረስ ያሉትን ቁጥሮች ደግሞ እዚያ ላይ ሄደን እግዚአብሔር የሚያስተምረንን ዋና ዋና ሐሳቦች ለማየት እንሞክራለን። ሁልጊዜ እንደምናረጋው ከቻላችሁ ቆመን እናነብና እንቀጥላለን። ላላገቡና ለመበልቶች ግን እላለሁ እንደኔ ቢኖሩ ለነርሱ መልካም ነው። ነገር ግን በመኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ሚስትም ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ። ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋል። እኔ ግን አላዝም ጌታ እንጂ። ቁጥር 12 ሌሎችንም እኔ እላለሁ ጌታም አይደለም፣ ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷም ከእርሱ ጋር ልትቀመጥ ብትስማማ አይተዋት። ያላመነ ባል ያላት ሚስትም ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው። ያላመነ ባል በሚስቱ ተቀድሷልና ያላመነችም ሚስት በባሏ ተቀድሳለች። አለዚያ ልጆቻችሁ ርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። የማያምን ግን ቢለይ ይለይ፣ ወንድም ቢሆን ወይም እህት እንዲህ በሚመስል ነገር አይገዙም። እግዚአብሔር ግን በሰላም ጠርቶናል። አንቺ ሴት ባልሽን ታድኚ እንደሆንሽ ምን ታውቂያለሽ? ወይስ አንተ ሰው ሚስትህን ታድን እንደሆንክ ምን ታውቃለህ? አሜን። በትዳር ህይወት ውስጥ የእግዚአብሔርን ፈቃድ ነው ያየን ያለ ነው። እግዚአብሔርን ስታንዳርድ እየተመላለሳችሁ የሰማችሁ ያው እንደምታስተውሉ ይያፈራችሁም ቢሆን ለሰማችሁ ሁሉ ሰላም ይሁን ለእናንተም ማለት ነው። የእግዚአብሔር ፈቃድ ምንድነው? ላላገቡ ሰዎች፣ ላገቡ ሰዎች፣ በትዳር ስላሉ ሰዎች የእግዚአብሔር ሐሳብ ጥሪያችን ማለት ነው። ትልቁ የአንደኛ ቆሮንቶስ ምዕራፍ 7 ትልቁ ገዢ ሐሳብ ቁጥር 17 እስከ 24 ድረስ ያለው ነው። በተደጋጋሚ እንዳልኩት እንደ ተጠራ እንዲሁ ይመላለስ ነው። ሰው እንደ ተጠራ ይመላለስ። ለአለማግባት ተጠርቶ ከሆነ አለማግባቱን ለእግዚአብሔር ሐሳብና ለእግዚአብሔር ፈቃድ እየተጠቀመበት ይመላለስ። ሰው ግን ለጋብቻ ተጠርቶ ከሆነ ባል ለመሆን ሚስት ለመሆን ተጠርቶ ከሆነ እንጥሪውን የእግዚአብሔርን ሐሳብ በማድረግ ይመላለስ የሚል ነው። ትልቁ ፕሪንሲፕል እሱ ነው። ትልቁ መርህ እሱ ነው። ሶ እስካሁን ድረስ ያየን ያለ ነው። ዛሬም የምናየው ላገቡ ሰዎች የእግዚአብሔር ፈቃድ ነው። ከኔ ጋር ናችሁ ወይ? ስትጃችሁ ላገቡ ሰዎች፣ በትዳር ውስጥ ላሉ ሰዎች፣ በሌላ አገላለጽ ጳውሎስ ካሪዝማ ነው የሚለው። ይህንን አይተናል። ጥሪ ነው ለጋብቻ ለተጠሩ ሰዎች ማለት። በጋብቻ ውስጥ እንዲኖሩ እግዚአብሔር ለጠራቸው ሰዎች የእግዚአብሔር ፈቃድ ምንድን ነው ነው። ይሄ የሆነበት ምክንያት ከእግዚአብሔር ፈቃድ ውጪ የሆነ አስተሳሰብ ቆሮንቶስ ውስጥ ሳይኖር አይቀርም። ከእግዚአብሔር ፈቃድ የሆነ ውጪ የሆነ ስታንዳርድ ስለነበረ የእግዚአብሔር ሐሳብ በጋብቻ ውስጥ ላለን ምንድን ነው ነው። ቁጥር 3 ጀምሮ እስከ 7 ላስት ዊክ ያየነው ይሄ ነው። ተመልሼ መጥቼ ማሳፍራችሁ ከመሰላችሁ ብዙ አላሳፍራችሁም። ግን ያልኩትን ያው ታስተውሳላችሁ። ባለነትና ሚስትነት ጥሪያችን ከሆነ በጋብቻ ውስጥ እንድንኖር ጥሪያችን ከሆነ ካገባን ትዳር ከያዝን ባለና ሚስት በጋብቻ ውስጥ በጾታዊ ግንኙነት ርካታና ሙላት እንዲህ የእግዚአብሔር ፈቃድ ነው። ሶ ጥሪያችን ይሄ ነው። ላገባን ሰዎች ጥሪያችን ይሄ ነው። ዛሬ ሁለተኛውን ፕሪንሲፕል ለማየት ሞክራል። ላገባን ሰዎች አሁንም በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 7ን ከሁለት ዋና ዋና እንትኖች መክፈል ከፈለግን ክፍሎች ከቁጥር 1 ጀምሮ እስከ ቁጥር 16 ድረስ ከዚህ ቀደም ላገቡ ሰዎች ነው። በህይወታቸው አሁን ላገቡ ሰዎች በትዳር ያሉም ግን አግብተው ለሚያውቁ ሰዎች ናቸው። እስከ ቁጥር 16 ቁጥር 25 ጀምሮ ደግሞ ቁጥር 25 ጀምሮ ደግሞ ላላገቡ አግብተው ለማያውቁ ሰዎች ነው። በመካከል ያለው 17 እስከ 24 ገዢው መርህ ያልነው እሱ ነው። ገዢው ፕሪንሲፕል እሱ ነው። ሶ ከ25 ጀምሮ ለሲንግልስ ነው፣ ለደናግል ነው። ከዛ በፊት ያለው ደግሞ አግብተው ለሚያውቁ አሁን በትዳር ላሉ ወይ ደግሞ በልዩ ልዩ አይነት ምክንያት ትዳራቸው ለችግር ውስጥ ለገባባቸው ልዩ ልዩ አይነት ትዳሮች ለነሱ ነው። በመካከል 17 እስከ 24 ደግሞ ገዢው ፕሪንሲፕል አለ ማለት ነው። ዛሬ ሁለተኛውን ላገባን ሰዎች መጀመሪያው ጥሪያችን መጋባት ከሆነ በጋብቻ ውስጥ ያለ የፍቅር ግንኙነትና እርካታ የእግዚአብሔር ፈቃድ ነው ጥሪያችን እሱ ነው። ሁለተኛው የትዳር መርህ ወንድሞችና እህቶቼ የመጀመሪያው የትዳር መርህ እርካታ ከሆነ ሁለተኛው የትዳር መርህ ዘለቄታ ነው። ትዳር ለዘለቄታ ነው። ትዳር ፐርማነንት ነው። ጋብቻ ለዘለቄታ የሚገባበት ቃል ኪዳን ነው። ይህንን ነው የሚያጎላው ጳውሎስ። በጋብቻ ውስጥ በርካታ እንኑር ብቻ ሳይሆን ይሄ የጋብቻ ህይወት እና ጥሪ የትዳር ጥሪ ኮንትራት አይደለም፣ ኪዳን ነው። ልጅ ወገኖቼ ጋብቻ ኮንትራት አይደለም፣ ጋብቻ ኪዳን ነው። እስከ መቼ? የዘለቀታ ፐርማነንት
የዘላለም ለለው ነበር። ዘላለም ሌላ ጋብቻ
ግን ዘለቀታ እስከ ሞት ድረስ ነው። ለክርስቲያን ጋብቻ ከሞት መልስ መለያየት የለም ነው ፕሪንሲፕሉ።
እግዚአብሔር ለኔም የምናገርበትን ጸጋ ያብዛልኝ ለኛም እንደዚያው የመስማትን ጸጋ
ነው። ጋብቻ በባልና ሚስት መካከል ያለ ግንኙነትና ኪዳን በሞት ምክንያት ሊፈርስ ይችላል። በሞት ምክንያት አንዳቸው ሲሞቱ አለቀ። በሞት ምክንያት ሊቋረጥ፣ በሞት ምክንያት ሊፈርስ ይችላል። እዚህም ትኖሩ ይሆናል ወንድሞችና እህቶች፣ የትዳር ወዳጆቻችሁን በሞት ያጣችሁ ማለት ነው። ሞት የጋብቻን ኪዳን ሚለያየው አንዱ እሱ ነው። በሞት ምክንያት ሊፈርስ ይችላል። ቁጥር 8 እና 9 የሚያወራው ጳውሎስ እሱን ስለነሱ ሰዎች 8 እና 9 ያንን ዘለቄታ ሞት ሊሽረው ይችላል። ሞት ማይሽረው ስለሌለ አንድ ነገር እንገራችሁ። የጋብቻ ኪዳን እስከ ሞት ድረስ የሚደረግ ኪዳን። ኦኬ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 39 እዚሁ መጽሐፍ ላይ እዚሁ ምዕራፍ ላይ 7:39 ላይ ሴት ባሏ በህይወት ሳለ የታሰረች ናት ይላል። በዛ ኪዳን እስከ መቼ? በህይወት ሳለ ሚስት ባሏ በህይወት እስካለ ድረስ በዛ ኪዳን የታሰረች ናት። ባሏ ቢሞት ግን በቃ የወደደችው ልታገባ ትችላለች። ሾ ባል በህይወት እስካለ ድረስ ሚስት በህይወት እስካለች ድረስ ለዘለቄታ ነው ትዳር። ሞት ነው የሚለያያችሁ። ሞት ነው የሚለያየን እንደምንለው ማለት ነው ስንነጋገር። ሞት ነው የሚለያየው ባልና ሚስት። ሮሜ ምዕራፍ 7 ቁጥር 2ም ስለ ህጉ ነው እርግጥ ጳውሎስ የሚናገረው፣ ግን ትልቅ ፕሪንሲፕል ይናገራል እዛም ላይ። ሮሜ ምዕራፍ 7 ቁጥር 2 ላይ ያገባች ሴት በህይወት ሲኖር ከእርሱ ጋር በህግ ታስራለች። አንድ የትዳር ጓደኛ ከተለየ አድቫንቴጅ አለው።
ሳያገቡ መኖር አድቫንቴጅ አለው ጥቅም አለው ምን አይነት ጥቅም 39 እስከ 40 መደምደሚያው ሴት ባሏ በህይወት ሳለ የታሰረች ናት ባሏ ቢሞት ግን በጌታ ይሁን የወደደችው ታግባ ነፃነት አላት ምናም ይያለ ይከተላል ከዛ በፊት ባለው ከቁጥር 32 ጀምሮ ያላሳብ ልትኖር ወዳለው ያላገባው ጌታን እንዴት ደስ እንዲያሰኛው የጌታን ነገር ያስባል ያገባው ግን ሚስቱን እንዴት ደስ እንዲያሰኛት ያለም ነገር ያስባል ልቡም ተከፍሏል ትዳር ልብ ይከፍላል በጣም ስለዚህ የትዳር ጓደኛ ከተለየና እግዚአብሔር ጸጋ ከሰጠኝ የግድ ማግባት ያለብኝ ያለብህ የለብህም የለብሽም ያልተጋባች ሴትና ድንግል በስጋዋ በነፍስም እንዲቀደሱ የጌታን ነገር ያስባሉ የተጋባች ግን ባሏን እንዴት ደስ እንድታሰኘው ያለም ነገር ታስባለች ስለዚህ ከጥቅም የተነሳ ከአገልግሎት የተነሳ ከጥሪ የተነሳ መኖር ከፈለጉ ጥሩ ነው የቆሮንቶሳውያን እነኚህ ባለፈው መጀመሪያ ስንጀምር ያየነው እነኚህ በጣም በጣም የመረረ ኤክስትሪም መንፈሳውያን ቢሆኑ ባሏ የሞተባትን ሰው አታግቢ ነው የሚሏት ግን መሆን ከፈለጉ ጥሩ ነው አለማግባት ከፈለጉ ጥሩ ነው የግድ ማግባት የለባቸው በዚህ እግዚአብሔርን ያከበሩ ሰዎች አሉ by the way ባጋራችን እንደኛ ጌታን ተቀብያለሁ አመኛለሁ ያሉ ብቻ ሳይሆን ይሄኝን የኛን ንግግር ማይናገሩ ሰዎችን ጭምር የቃል ኪዳን ባሎቻቸውና ሚስቶቻቸው ሲሞቱባቸው ለዘለቄታ ራሳቸውን የጠበቁ ሰዎች አሉ ደስ ይላል በቃ ጌታን ያገለግላል ያ ሰው እንደውም በተሻለው ነው ያገለግላል ትዳር ምን እንደሆነ አይቶታል ትዳር የዘላለም ርካታ እንደማይሰጥ አይቶታል by the way ትዳር የዘላለም ርካታ አይሰጠናል ብላችሁ እንደሆነ ማስተዋቂያውና ግርግሩ ነው ያንን ያስመሰለባችሁ no ትዳር የራሱ አቅም አለው ከአቅም አለው በአቅሙ ነው የሚሰራው እንጂ ከአቅም በላይ የሆነ ርካታ አይሰጠው ካገባ ችግሩ ተፈታ አለቀ ፈተናም አለፈ ርካታው ሌላ ነው ደስ ይላል ችግር የለም አሪፍ ነው ላይፍ ምናምን ሰው ብሏችሁ እንደሆነ ውሸት እንደዚህ ዘመን ማስተዋቂያ ማለት ነው ዘመን ማስተዋቂያ በጣም ኃይለኛ ነው ግርግሩ ከዛ አቃውንት ስትገዛው ዲሳፖይንትመንት ያመጣል እኔው እንዴ እንዳትሉ በልኩ ማሰብ በጣም ጥሩ ነው በኋላ ገብተን እኔው እንዴ ብለ እንዳትነጫነጭ ካሁን እኔው እንዴ ብለ መግባት ይሻላል ማግባት ይሻላል ይሻላል ኢንካሬጅመንት አለው በጣም መበረታታት አለው ማግባት ጥሩ ነው በጣም እግዚአብሔርም ጥሩ ነው ብሏል ጥሩ ነው ደስ ይላል አቅም ግን አለው የዘላለም ርካታና አልቲሜት የሆነ የሰው ደስታ በጋብቻ ውስጥ የሚገኝ ሳይሆን ከእግዚአብሔር ጋራ በመሆን የሚገኝ ሶ ያንን አይቷል by the way የትዳር አጋሩ በሞት የተለየው ሰው ያንን አይቷል የትዳርን አቅም አይቷል የትዳርን አቅም ፈትሽዋል ምናልባት ልጆችም አሉ ሶ ጌታን ለማገልገል ቢወድ ይከተል የግድ ማሟላት የለበትም ደስ ይላል በጣም ቃል ኪዳን በጣም እስከ መጨረሻ የሚያከብሩ ሰዎች አሉ ለዛ ከጠራችሁ እግዚአብሔር በጣም ጥሩ ነው እናቴን ካገኛችኋት እንዳትነግሯት እንጂ ሚስተር ነው እንጂ እናትና አባቴ እስከ መጨረሻ በትዳር ነው የኖሩት እና ከአንድ 13 ዓመት በፊት አባታችን ከዚህ ዓለም በሞት ተለየ ማለት ነው እና ስንት ዓመት በጋብቻ እንደኖሩ እነሱም በቅጡ አያውቁት ረጅም ስለሆነ እና ስለ እናቴና ስለ አባቴ እግዚአብሔር በጣም አርጌ አመሰግናለሁ ችግር ስላልነበረ አይደለም የሚለያዩበት ምክንያት ስላልነበረ ሳይሆን እትለቅ በቃ ችግሩን ሁሉ አልፈው ኖሩ ማለት ምን ችግር ነበረባችሁ ብትል አባቴም የሚናገረው ብዙ አለ እናቴም የምትናገረው ብዙ አለ ግን ዝም ብለው ኖሩ ማለት ነው የእንትን ሲሆን ባንዲራ በቆመ በእንትን በሆነ በእንትን ነበር የተጋባ ነው ምናምን ይሏቸው አሉና ምናልባት 50 ዓመት በላይ ምናምን ሳይሆን አይቀርም 50 ዓመት 60 ዓመት በላይ ሳይኖሩ አይገሩም ብዬ ተረጥራለሁ ዝም ብሎ ስታገጣጥመው ታሪኩን ማለት በፍቅርና ባንድነት ማለት እና አባታችን ሞተ እንኳን ሌላ ነገር ለማሰብ
ይኖሩባት ከነበረች ከተማ እሷን አውጥቶ እኛ በቅርብ ወደ መናገኛት ከተማ ለማስገባት ኦልሞስት ጦርነት መክፈት ነበረብን። አለቀመን ከተማ ነው አለቀ። አንድ ላንቺ ጥሩ አይደለም እንትን አይደለም እንትን አይደለም አውቃለሁ። እሺ አለቀ። ለምን ያባታችሁን አጽም ትቼ ለምን ትላለህ? አሁን ከነከረባቱ ነው ገንድሰ ነው ምን ሄደው ሰውየው በህይወት ይያል አጽም እንኳን ላለመልቀቅ አጽሙ ያለው እዚህ ከተማ ስለሆነ ትቼ እንኳን ሌላ ለማሰብ ትቼ አልሄድም የሚል ክጭጭ ይሻላል። ማክረር እኮ ጥሩ ነው ባይዘው ሳናከር ሲያገኘን ነው እኮ ሰይጣን የሚጫወትብን። አክረረን አግኝተን በድርድር بنጋባና بنጋባ ምንም አይደለም። አሁን እኮ ኦሬዲ በነጋጣው ሬዲ ናቸው አንዳንድ ሰዎች። ሶ በባህልም በእግዚአብሔር ቃልም ኮሚትመንት ጥሩ ነው። ኮሚትመንት ጥሩ ነው። የግድ ተሯሩጠው ማግባት የለባቸው። እንደኔ ቢሆኑ ጥሩ ነው የሚለው ቅዱስ መጽሐፍ ይሄ ነው። እንደኔ ቢሆኑ ጥሩ ነው። ላላገቡና ለመበለቶች ላለው እንደኔ ቢኖሩ ለነርሱ አስቸጋሪ ነው ምናምን አይደለም። መልካም ነው። መልካም ነው። እግዚአብሔርን ያገለገሉ መኖር መልካም ነው። ትዳር የሚሰጣውን የርካታ ልኬትም ስላወቁ መልካም ነው። እግዚአብሔርን ቢያገለግሉ እንደ ጳውሎስ እንደኔ ቢኖር መልካም ነው። ግን ከዛ ግርሞ አለላችሁ በኃጢአት ከመውደቅ በኃጢአት ከመኖር በምኞት ከመቃጠል መጋባት ይሻላል። ራሳቸውን መግዛት ባይችሉ ያግቡ። ምን ማለት ነው? ኢን ዘ ኮንቴክስት ትዳር ለዘለቀታ ነው። ይሄ ነው ወገኖች፣ ይሄ ነው ማሰብ ያለባችሁ። ትዳር ለዘለቀታ ነው። በሞት ምክንያት መለያየት ሲኖር የግድ ማግባት የለባቸውም። ግን በኃጢአት እየተቃጠሉ ከመኖር ምን ይሻላል? ማግባት ደግሞ ይሻላል። ማግባት ይችላሉ፣ መጋባት ይችላሉ። በዘለቀታ ኮንቴክስት ውስጥ ትዳር ለዘለቀታ ነው እስከ ሞት ድረስ የሚለውን ለማስገባት ማለት ነው። ይሁሉ መንፈራፈረው ትዳር ለዘለቀታ ነው፣ ግን እስከ ሞት ድረስ። ሞት ከገባ ተመልሰው ሊያገቡ ይችላሉ። የትዳር ጓደኞቻቸው የሞቱባቸው ሰዎች መልሰው ሊያገቡ ይችላሉ። መልሰው ቢያገቡ የተሻለ ከሆነ ግዴታ ሳይሆን መልሰው ቢያገቡ የተሻለ ከሆነ አይ ቲንክ አንዳንድ ቆሮንቶሳውያን አይ በቃ እንደውም ተገላገልክ ምናምን በቃ ተገላገልክ ከዚህ በኋላ ከሰው ከሴት ጋር ባይሆን መልካም ነው ስለሆነ የነሱ አቋም ከሴት ጋር ባይሆን መልካም ነው ተገላግላል ዝም ብለህ ኑር ምናምን ይያሏቸው ግን ወደ ምራፍ 6 ህይወት ሳይመለሷቸው አይቀርም። ወደሚያቃጠለው ህይወት ማለት ነው። ወደ ግልሙትናው ህይወት እና ሰው በግልሙትናና በርኩሰትና በስሜት እየተቃጠለ ራሱን ሳይገዛ እየወደቀ ከመኖር አግብቶ በነጻና መኖር እጅግ የተሻለ ነው የሚል ነው። በጣም ብዙ ትዳሮችም ደግሞ እግዚአብሔር ከዚህ የተነሳ ያመጣቸው አስደናቂ ትዳሮች እንዳሉ እኛ መሰከርነን። የትዳር ጓደኞቻቸው ሞተውባቸው በብዙ ትግልም ቢሆን ያገቡ ግን እግዚአብሔር ከዚህኛው ትዳር ደግሞ ያፈለቃቸው ትልልቅ ነገር ያለባቸው ሰዎች ጸጋ የተገለጠባቸው ሰዎች እንዳሉ እናውቃለን። ያለ ረዳት ያለ አጋዥ ብቻን በመኞት እየተቃጠሉ ራስን ባለመግዛት በኃጢአት ከመኖር ማግባት እጅግ የተሻለ ነገር ነውና ነው። እሱ ነው የትዳርን ዘለቀታ አንዱ የሚፈታተነው ሞት ስለሆነ ሞት ሲኖር እሱ ነው። ከዚህ ቀጥሎ ግን ቁጥር 10 እስከ 11 ከቁጥር ከቁጥር 10 ጀምሮ እስከ ቁጥር 16 ከሞት ባሻገር ግን ከሞት መልስ ግን ትዳር የዘለቀታ ኪዳን ነው። ጋብቻ የዘለቀታ ኪዳን ነው እንጂ ኮንትራክት አይደለም። ፍቺና መለያየት የለም። የመጨረሻ ከባድ ችግር እንኳን ቢገጥም ቻሌንጅ መታረቅና መስማማት ነው እንጂ መጽሐፍ ቅዱስ የሚያስተምረን ለክርስቲያን ፍቺ አማራጭ አይደለም። መለያየት አማራጭ አይደለም። ትዳር ጋብቻ ሊስኖን ሞቸናቶች ትዳርና ጋብቻ የማያስማማን ነገር እስኪመጣ ድረስ የገባ ነው ኮንትራክት አይደለም። በነስማማን ባንስማማ ሚያስማማ ነገር ኖረም አልኖረም የዘለቀታ ኮሚትመንት እንዲሆን ነው የእግዚአብሔር ሐሳብ። በአገራችን ዘመናዊው ህብረተሰብ በከፍተኛ ሁኔታ አሁን ያሳደገው ያለው ነገር የፍችን ብዛት ነው። ያ በእኛ ሀገር ቁጥር አልተለመደም፣ ስታቲስቲክስ ገና አልተለመደም። በአንዳንድ ሀገር የሌለ ስታቲስቲክስ የለም። ገና እየተጋቡ የሚፋቱ ሰዎች ቁጥር ምን ያክላል ስትል ቦም፣ አመት የሚቆዩት ስንቶች ናቸው ቦም፣ ሁለት አመት ደርሰው የሚፋቱ ቦም፣ እስከ 20 አመት የሚዘልቁ ሁሉ ነገር አለ። የኛ ሳንቆጠር ነው የምናልቀው። መጋባታቸውንም መፋታታቸውንም ብዙ ቁጥር አያውቀውም እንጂ ቢቆጠር በጣም የሚቆጠረው የፍርድ ቤቱ ራሱ አሁን ዘግናኝ ሆኗል። በነገራችን ላይ አንዳንድ ዳኞችን ለመጠየቅ ሞክሬ ነበር። እኔ ስለ ጋብቻ አልፎ አልፎ ስለማስተምር አንዳንድ የፍርድ ቤት ሰዎችን ጠበቆችን ለመጠየቅ ሞክሬ ነበር። ምንድን ነው ቁጥሩ? ምን ያክላል? እሺ በግርድፉ ምናምን ብዬ በጣም አስደንጋጭ በአስደንጋጭ ሁኔታ እያደገ ነው አዲስ አበባ ፍቺ። ፍርድ ቤቶች የሚያፋቱት በአስደንጋጭ ሁኔታ በጣም ብዙ ፍርድ ቤቶች በጣም ብዙ ፍርድ ቤቶች ልደታ፣ ቦሌ፣ ይሄ አንደኛ ደረጃ ፍርድ ቤቶች ስትሄዱ የጋብቻና ፍቺ ጉዳይ የሚመለከቱ ዲፓርትመንትስ እነሱን የሚመለከቱ አንድ ሳይሆን ሁለት ሶስት የከፈቱ አሉ። ለብቻ ከቁጥሩ መብዛት የተነሳ ለብቻው ከሙስናም ከምንም ከምንም ጋር ያልተያዘ ለብቻው ፉል ታይም እየጨመሩ ነው። ዴስክ እየተጨመረ ነው። ዴስክ እየተጨመረ ያለው ምንድነው? ቁጥሩ እየጨመረ ስለሆነ ያው ፍርድ ቤት እያስታመመ አንዳንዱን እያጓተተ ቀጠሮ እያበዛ አስብበት እያለ ጣጣ እያበዛ ለማክረም የተቻለውን ሁሉ ይሞክራሉ። ያም ሆኖ ቁጥሩ በጣም አስደንጋጭ ነው። አዲስ አበባ ቶሎ የሚፋቱት ሰዎች ቁጥር ከ45 50 በመቶ ይሆናሉ ባለ ምን ማለት ነው? ከሁለት ጋብቻ መካከል አንዱ ይፈርሳ ፍች በፍች ምክንያት ማለት ምክንያቶቹ ደግሞ በጣም ብዙ ሆነዋል። ውሃ ቀጠነ ሆነዋል። ሰው ለመፋታት ዝግጁ ነው። ፍቺ ራምፓንት ሆኗል። ዳግም ጋብቻ ማያሳፍር ሆኗል። ፈተው በነጋታው የሚያገቡ ሰዎች አሉ። ያለ ምንም ሀፍረት ማለት መፋታትም ደግሞ ማግባትም በጣም እየቀለለ መጥቷል። ሰርተፊኬት መፈራረምም ሰርተፊኬት መቅደድም ቀሏል። 80 መቅደድ ከባድ ነበር ድሮ። እከሌ 80ውን ቀደደ ያሳፍር ነበር። አሁን ሳይቀደድም ሲቀደድም በፍጥነት ብንገት ፍቺ በስቷል። ክራይሲስ በስቷል ወገኖች። አሁንኛ ለመጠገን ምን ሞክረው ውጤቱን ነው እንጂ በጣም በስቷል። በጣም የብዙ በጎዳና ላይ የሚንከራተቱ ልጆች ችግር አንዱ ይሄ ነው። በሐሺሽ በአልኮል በተለያየ ምክንያት መከራ የሚበሉ ልጆች ችግር አንዱ ይሄ ነው። የባልና ሚስት ፍቺ ማለት ችግሮቻቸውን ፈተው መኖር ሲገባቸው እርስ በርሳቸው የሚለያዩ ማለት ነው። እናትና አባ ሲለያዩ ልጆች መከራ ውስጥ ይገባሉ። አገር ክራይሲስ ውስጥ ይገባል። አይሆንም፣ ያተራምሳል። በጣም ብዙ የማህበረሰብ ቀውስ የመጣው አንዱ ከፍቺ የተነሳ ነው። የልጆች ህይወት የሚተራመሰው ማለት ነው። በክርስቲያኑ ህብረተሰብ መካከል ፍቺ እና ደግሞ ማግባት በጣም እየተለመደ መጥቷል። እንደምታውቁት እኔ በጣም የድሮ ሰው አይደለሁም። በነገራችን ላይ ድሮ ድሮ እያልኩ ሳወራ በጣም የሰውዬ ሽማግሌ ነው ምናምን ብላችሁ ነው። ስሜ ስቲል ማሙሽ ነው፣ እድሜ ማሙሽ ነው። ግን የእውነት እኔ ፍቺ ነገር ለመስማት ቸርች ውስጥ እኔ ብዙ ሰምቼ አላውቅም ነበር። ድሮ ቸርች አካባቢ እከሌና እከሌ ተጋቡ ነው እንጂ ተፋቱ ሰምቼ አላውቅም። ተሰምቶ አይታወቅም። አሁን ጋብቻ መግቢያውም ሰፋ፣ ሰርጉም ደመቀ፣ መውጫውም ሰፋ። በብዙ ድግስ አግብተው በነጋታው የሚለያዩ ሰዎች አሉ። አገባቡም ሰፊ ነው። ሰው ያገኘውን ብርግ አርቆ የሚያገባበት ዘመን ላይ ደርሰናል።
ይሞክራል ካልሆነ ሌላ ይከተላል ይሞክራል ካልሆነ ሌላ ይከተላል
በወንዳዊ አርጌ ተራውት አን አብዛኛው እኛ ስለሆነ ነው ማይ ፍሬንድ ተሳስቼ መስሏችሁ እንዳውም ብዬ ነው
አብዛኛው የወንዶች ችግር ነው አብዛኛው ሴቶችም አሉ የሚበጠብጡ ግን አብዛኛው የወንዶች ችግር አማራጭ እንዳለው ሰው ነው ምን ኖረው ራሱ አማራጭ እንዳለው ሰው ነው ምን ኖረው ምክንያቱም በብዙ ነገር በስጋ ሲታይ ከእግዚአብሔር ጋር ነው እንጂ የምትጣለው አድቫንቴጅ ያለው ይመስላል ወንድ በአገራችን በኢኮኖሚው እስከዛሬ ድረስ አሁን እንኳን እግዚአብሔር የተመሰገነ ይሁን ሴቶቻችንን እግዚአብሔር ኢምፓወር ያደረገ ነው እስካሁን ድረስ የኢኮኖሚ ዋልታ ወንድ ነው በአብዛኛው የቤቱ ሴቶች በአብዛኛው በገጠርም በከተማ የወንድ ገቢ ጠብቀው ነው የሚኖሩት ሶ ገቢ አለኝ በአብዛኛው የትዳር ተጽዕኖ በአካላችን ላይ ያለ የትዳር ተጽዕኖ ከወንዶች ይልቅ ሴቶችን ያጠቃል ወንድማ ምን ይሆናል እርግዝና ይመጣል እርግዝና ሁሉ ነገራቸውን ቀያይሮ ይሄዳል ሁሉ ነገራቸውን ሰው በሰው ውስጥ ተፈብርኮ ስለሚወጣ ተሰርቶ ስለሚወጣ ሁሉን ነገር ሆርሞን አናግቶ ሰውነት አናግቶ ፊት አናግቶ አይን እርግዝና የማያረገው ነገር የለም ታውቁታላችሁ እናንተ ምን ነግራለሁ ምናልባት ብዙ ወንድሞች ይገባቸው እንደሆነ ብዬ ነው አጠገቧ ሆኜ ስላየው ማናጋው ነገር የለም ከጸባይ አንስቶ ሁሉን ያናጋል ባህሪ ያናጋል ፊዚካል ማንነት ያናጋል አንድ ልጅ ተወልዶ ሲወጣ ሴትየዋ በብዙ ነገር ተቀይራለች ሁለት ሶስት የሆነ ሲመጣ በብዙ ተቀይራለች ወንድ ምን ይሆናል ሾ አማራጭ እንዳለ ይኖራል ትልልቅ ሰዎች ሆነው ትንንሽ ልጆችን የሚያገቡ ልጆች አሉ ሰዎች ትልልቅ ሰው ሆነው 3 4 ወልደው እንደ ቲኔጀር መኖር የሚያምራቸው እንደገና በሌላ ሰው ህይወት የጋብቻን ህይወት የሚከልሱ ከላሾች አሉ ሚስቶቻቸው እንደ ድሮ ሊሆኑ አይችሉም እንደ ድሮ አይደለችም ይላል እንደ ድሮ እንዴት ትሆናለች 3 4 ልጅ ተወልዶ ሌሊት እየተነሳች አጥባ አጥብታ ተሸክማ መከራ በልታ እንዴ በጣም እኮ እየተወላወለ የሚወጣና የሚገባ ሰውና መከራ የሚበላ ሰው እኮ የተለያየ ነው ሶ ፋይናሊ በአንድ ሰው ህይወት ውስጥ የኖሩት ኑሮ አልበቃ ብሎ ሁለትና ሶስት የሚያገባሉ ትንንሽ ልጆች የወንድሞች ችግር ነው አማራጭ እንዳለ ሰው ነው የምንኖረው አማራጭ እንዳለ የኛ ካልተሳካ ኢትስ ኦኬ ዩ ሙቭ ኦን ወደሚቀጥለው ወለም ይቀጥለው ስፖርት እየሰራን ጎረምሳ እየመሰለን ቀለም እየተቀባን እየተመለጥን በጣም አይ ዊሽ የወንድሞች ፕሮግራም ብቻ ቢሆን ዛሬ ማውሽ በጣም ማት የምናገረው ነገር ነበረኝ ለእህቶች እንዳይሰናከሉ ብዬ ተውኩት ማት በጣም ኮረምሳ ለመምሰል እየሞከር ቀለም የሚችለውን በቀለም ቀለም የማይችለውን እየተላጨ የእውነት እንደገና አንተ ምን ነው ከዛ ሁለት ሶስት የወለደችልንን እናት መናቅ ይጀምራል ማነጻጸር ይጀምራል አብረውን ከሚውሉ እህቶች ጋራ ማነጻጸር ይጀምራል ምንም ካልወለደች አንዲት ሴት ጋር ማነጻጸር ይጀምራል እንትናና የተሻታል ምን አይላል እንትና ነበርች ማነጻጸር ይጀምራል ማኮብኮብ ይጀምራል የሪኳየርመንታችን ብዛት አንደርስታንድ አናረግ ምን አይነት ነገር አርጎ እንደፈጠረን ያላውቅ እግዚአብሔር በመንፈስ ቅዱስ የሚገዛ ወንድነት ይስጣችሁ አሜን በመንፈስ ማይገዛ ማለት በጣም ብዙ ከተማው እግዚአብሔር እንደሚያየው ይሄንን ከተማ ብናየው ነገ ጠዋት ፀሐይ መውጣት አልነበረበትም። ግፍ በብዙ ሚስቶች ላይ የሚሰራ ግፍ፣ በተለይ ትንሽ ኢኮኖሚ ጥገኞች ከሆኑ ከወለዱ ለመለያየት የሚኖሩ አሉ። ሰበብ በቃ ብቅ የሚያደርጉ በጣም ብዙ ወንዶች ሬዲ ሴት የተቆጠረላቸው ሯጮች ይመስላሉ። ለመሮጥ አይታችሁ እንደሆነ ሯጮች ሬዲ ሴት በጥይቱ ነው የሚጠባ። ኤኒቲንግ ቦም ኮም። በጣም ብዙ ወንድ እንደዛ ነው የሚኖረው እንደተቆጠረለት ሯጭ። አንዲት ነገር ያውም እህቶቻችንን እግዚአብሔር በብዙ ጸጋ ስለባረከ ስለማያሳዝኑ ለመብት ስለማይከራከሩ አንዳንድ ሌላ ዜጋ ሴት እንዴት እንደሚኖር ብታይ ተንከባከበ ትኖር ነበር። ከነ ኮምፕሌንስ ለማያረጉ ቤት ውስጥ ስለማያሰሩን ስራ ብቻቸውን ስለሚሸከሙ ከዛ አንዲት ሰበብ ብቅ ካለኩ ሰው ክርስቲያኑ በጣም ሰበብ ውስጥ ነው። አገልጋይ ሰበብ ለአገልግሎት ያልሆነችም መንፈሳዊ ብቃቷና ህይወቷ በእኔ ልክ ሲመለስ ይለካ ምን አይላል ጋሽ መለኪያ። ሲያገቡ ተማጽነው አግብተው በነጋታው ሰበብ ፈላጊ አገልጋዮች በዛ። በነጋታው ዋናው አገልግሎቴ ነው፣ ዋናው ቸርች ነው፣ ዋናው ቪዥኔ ነው፣ ዋናው እንትኔ ነው፣ ዋናው እንትኔ ዋና ያንቺ ነሽ ብለው አይደል ያገባል። አገልጋዮች መሪዎች ጋር ስትሄዱ the same thing ትሬት ተራምሳል። እህቶችም እንደዛው by the way እናንተንም አንድ ቀን ወይ ለብቻ እናገኛለን። በጣም የሰው ልብ ሳስቷል። ምን እንደሆነ አላውቅም። በራችንን ጠርቅመን እየታረቀን እንድንኖር ነው እግዚአብሔር አሳ። በሩ ሁለቱም ተጠርቅሙ፣ ገባን ተጠረቀም፣ መውጫ የለም። ችግር ተፈጠረ ምን እናርክ? ፍታ ምን እናርክ? ታረቅ። ከዛ ውጭ ታረቅ። ሳይሳካ ሲቀር ታረቅ፣ ሳይሆን ሲቀር ታረቅ፣ ሳይሆን ሲቀር ሙት። አስከሬንህ ከቤት ውጭ ከሚወጣ ከቤት ቢወጣ ይሻል። ሙት ይጅስ ዳ ምን ይመጣ? ልትገለይ ነው ሙት። እንደዚህ አልኩት ወንድም አለ ልትገለይ ነው ምን ይሻል? ሙት ይጅስ ዳ ምን ችግር አለ? ሞት አይቀር እንኳን የማይመጣውን በቤት ውስጥ ይጅስ ዳ በቃ ንጽህናን ጠብቆ በእግዚአብሔር ፊት መሞት እኮ ያሸልማል። በክርስቲያን ማህበረሰብ ውስጥ ፍቺና ዳግም ጋብቻ ቦታ አለው የለው? ማራነት ሶሪ ምን ማርጋልች ነው? እኔ የቃሉ ሰባኪ ነኝ። አለው ቦታ የለ? ምንም አሳየኝ። ኑ በሉ አሁን ወደ እግዚአብሔር ቃል። ፍቺ ኖ ፍቺ ሳይሆን እርቅ ነው የሚሰራው ለክርስቲያን። እኔ ትታረቅ ይታረቅ የሚለውን ሳይ የድሮዎቹም ይጣላሉ ማለት ነው ብዬ ተጽናናሁ። ጥል ይኖራል። ባልና ሚስት ሊጣሉ ይችላሉ። ምን ይሁኑ? ይታረቁ። ቁጥር 10 ሚስት ከባሏ አትለያይ። በነገራችን ላይ ባልንም ሚስትንም ነው ጳውሎስ አድሬስ የሚያደርገው። ከቁጥር አንድ ጀምሮ አይታችሁት እንደሆነ ባልንም ሚስትንም ክርስትና እንዲያው በቃ ባልን ከፍ ሚስትን ዝቅ የሚያደርግ እንደሆነ አድርገን ያሰብነው አንዳንድ ጊዜ ከንባባችን የተነሳ ነው አይደለም። እኩል ሪስፖንሲቢሊቲ የሚያገባም የሚፈታም ወንድ ብቻ ነው ተብሎ በሚታሰብበት ማህበረሰብ ነው የተጻፈው። የሚያገባም ወንድ ነው የሚፈታም ወንድ ነው ስልጣን ያለው ወንድ ነው በሚባልበት ጊዜ ሚስትም ባልም ኃላፊነት አላቸው። ሶ ሚስት እስቲ አንብቦ ወገኖች እግዚአብሔርን ቃል ሚስት ከባሏ አትለያ። ኦኬ ሚስቱን አይተዋል። ብዬ የተጋቡትን አሳቸዋል። ይሄ ነው የመጀመሪያው አረፍተ ነገር። ይሄ ነው ባይ ዘ ወይ ማለት ነው። የዘለልኩትን አውቄ ነው የዘለልኩት። ማለት የዘለልኩት ከሆነ መሆኑ ስለማይቀር አንዳንድ ጊዜ ከአቅም በላይ በሆነ ምክንያት ሀፕን ቢያደርግ እሱ ኮንዲሽን ነው። ኮንዲሽኑን አሁን አንዳንድ ሰዎች ሲያነቡት እናደርገ ነቡታል መሰላችሁ። ይሄ አንዳንድ ጊዜ መጽሐፍ ቅዱስ አነባባችን ሊበሏት ያማራትን እንትነሽ ይሏታል ምናምን፣ ልክ እንደዛ እናነባለን እኛ ጃበበ ሚስት ከባሏ አትለያይ ብትለያይ ግን ይላል የእግዚአብሔር ቃል የሚሉ ሰዎች አሉ። ስለዚህ ልትለያይ ትችላለች ማለት ነው። እሱ አይደለም ሴንሱ። ሴንሱን መጀመሪያ አላሳያችሁ። ሴንሱ በጥሬው ጳውሎስ የሚለው ያኛው ኮንዲሽን ነው። ሴንሱ ይሄ ነው፣ ባል ሚስት ከባሏ አትለያይ፣ ባልም ሚስቱን አይተዋል ብዬ የተጋቡትን አዛቸዋል። የመለያየት ነገር ከመጣስ አትለያይ። ምን ትሁን? ከባሏ ትታረቅ። ሚስትና ባል ከተጣሩ ትታረቅ። ስለዚህ ሰርክል 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 ማድረግ ያለባችሁ ቃላት አትለያይ፣ አይተዋት፣ ትታረቅ። ይሄ ነው ትእዛዙ። አትለያይ፣ አይተዋት፣ ትታረቅ። እርቅ አለመተው አለመለየት ነው ፕሪንስፕል። ግን ይሄ ነው ደግሞ ሌላው ነገር። ግን ሊሆን እንደሚችል የታወቀ ነው። በክፉ ዓለም ውስጥ ነው የምንኖረው። በጣም ብዙ ክፉ ሰዎች አሉ፣ ክፉ ሁኔታዎች አሉ። ሊሆን ይችላል። ስለካ መንገድ ላይ መኪና የሚባል እንዳይጋጭ ብለን ጠዋት ትእዛዝ ማውጣት ማለት ነው። መንገድ ላይ መኪና የሚባል እንዳይጋጭ እንዳይጋጭ እንዳይጋጭ። ግን ቀስ ብለህ ትንሽ አረፍተ ነገር ማስገባት አለብህ። ከተጋጨ ግን ማለት ነው። ከተጋጨ ግን ማለት ይጋጭ ማለት አይደለም። አንዱን አግኝታችሁ እንደሆነ መኪና ከተጋጨ በዚህ ስልክ ቁጥር ይደውል ማለት እየተጋጨ ይደውል ማለት አይደለም። አይጋጭ መኪና አይጋጭ። ይሄ ነው ፕሪንሲፕል። መኪና አይጋጭ። ከተጋጨ ግን እንደዚህ ባል ሚስቱን አይተው ሚስትን ባሏን አትተው። ከተለያዩ ግን ወይ መታረቅ ወይ አለማግባት። ደግሞ ይሄ ነው ፕሪንሲፕል። ሚስት ከባሏ አትለያይ፣ ብትለያይ ግን ግጭት ከተፈጠረ አክሲደንት ሳታገባ ትኑር። ባይ ዘ ወይ ይሄ ለባልም ነው፣ ሳያገባ ይኑር። የትዳር ጓደኞች ከተለያየ ዲቮርስ ካለ ፍቺ ካለ ሳያገቡ ይኑሩ። ወይ ይታረቁ ወይ ሳያገቡ ይኑሩ። አክቹአሊ ሳያገቡ ይኑሩ ራሱ ይታረቁን ለመርዳት ነው። አንዳንዱ የማይታረቀው ማግባት እንደሚችል ስለሚያስብ ነው። ብትፈታ ማግባት ትችላለህ እሺ ብለህ ከነገርከው ምንም አይታረቅም። ይታረቅ ወይ አያግባ፣ ትታረቅ ወይ አታግባ። ዛትስ ኢት። ከዛ አንድ ቃል ግልጽ ላድርግላችሁ እዚህ ላይ ብዬ የተጋቡትን አሳለሁ ነው የሚለው ጳውሎስ። እንደ ትእዛዝ ኮማን ይልና እኔ ግን አላዝም። ማን ነው ይላል? ጌታ ነው እንጂ ይላል። አንዳንድ ቦታ በአንደኛ ቆሮንቶስ ምዕራፍ 7 ላይ እኔ አይደለሁም ማዘው ጌታ ነው ይላል። አንዳንድ ቦታ ላይ ደግሞ ላስት ታይም እንዳነበብ ነው ይሄንን እኔ እላለሁ እንጂ ጌታ አይደለም ይላል። ደግሞ እኔ ነኝ እንጂ ጌታ አይደለም፣ እኔ ነኝ እንጂ የጌታ ትእዛዝ የለኝም ይላል። አንዳንድ ቦታ አንደኛ ቆሮንቶስ 7 ላይ የጌታ ትእዛዝ የለኝም፣ ግን እንደዚህ ይሻላል ብዬ እመክራለሁ ይላል። አንዳንድ ቦታ ላይ ደግሞ አይ የጌታ ትእዛዝ አለ፣ ያዛል ጌታ ይላል። ይሄ ጌታ ያዛል ከሚለው መካከል ነው። ለምንድን ነው እንደዚህ አይነት ቃላት የሚጠቀመው ያላችሁ እንደሆነ ጳውሎስ ያው የጌታ ትእዛዝ የሚለው ቁጥር 11 ላይ ቀጥተኛ የሆነ የኢየሱስ ትምህርት ሲኖር ነው። ቀጥተኛ የኢየሱስ ትእዛዝ ሲኖር አይ እኔ አይደለሁ የጌታ ትምህርት ነው። ጌታችን በመድር በተመላለሰ ጊዜ ከደነገገ ይሄ የጌታ ነው። ጌታ አዟል ነው። ምን ማለት ነው? በወንጌላት ውስጥ ኢየሱስ የሰጠው ትእዛዝና ኢየሱስ የሰጠው መርህ ካለ ይሄ የጌታ ትእዛዝ። ኢየሱስ የሰጠው የቀጥታ ትእዛዝም ባይኖረው የጳውሎስ መልእክት የእግዚአብሔር ቃል ነው። ኦኬ ከኔ ጋር ናችሁ ወይ? ተስተካከለ ትንሽ ከትዳር ወደ መጽሐፍ ቅዱስ አፈታት ስንሄድ ጸጣላችሁ። መጽሐፍ ቅዱስ እንደ የጌታ ትእዛዝ ሳይኖረውም ጳውሎስ የጌታ ትእዛዝ ሳያገኝም ከጌታ ነው የሚናገረው። ቀጥታ የጌታ ትእዛዝ ባይኖረውም ለምሳሌ የእግዚአብሔር መንፈስ እንዳለበት ሰው ነው የሚያወራው። ማለት ማቃለል አይቻልም ሌሎቹንም። ለምሳሌ ቁጥር 25 ስለ ደናግል ይላል። ስለ ደናግል የጌታ ትእዛዝ የለኝም ግን እንደ ታመነ ሰው ወኘ እናገራለሁ ይላል። ምን ማለት ነው? አሁን ስለ ደናግል ማለት ስለ ሲንግል ሰዎች ድንግል ሆኖ ስለ መኖር ስለ ደናግል የሚያስታውሰው ቀጥታ የሆነ የወንጌል ትእዛዝና የጌታችን ትምህርት ትዝ አይለውም። የጌታ ትእዛዝ የለም ትዝ አይለውም ግን እንደ ታመነ ሰው ይናገራል በመንፈስ ሆኖ። ቁጥር 40ም ስትመለከቱ ቁጥር 40 ላይ ሴት ባሏ በህይወት ሳለ የታሰረች ናት፣ ባሏ ቢሞት ግን በጌታ ይሁን እንጂ ወደደችው ልታገባ ነፃነት አላት። እንደ ምክሬ ግን እንዳለች ብትኖር የቀደሙ ማለት እንደ ምክሬ እንዳለች ብትኖር ደስተኛ ናት። እኔም ደግሞ የእግዚአብሔር መንፈስ በእኔ ያለ ይመስለኛል። የእግዚአብሔር መንፈስ በውስጡ ስላለ የሚጽፈው በእግዚአብሔር መንፈስ ነው። ቀጥታ ትእዛዝ ባይኖርም የሚጽፈው በእግዚአብሔር መንፈስ ነው። እንደታመነ ሰው ነው የሚጽፈው። ስለዚህ የእግዚአብሔር ቃል ነው። ግን ይሄን የሚያዘው ጌታ ነው ሲል ዳብል ነው ዳብል ነው። ፍቺ አይሆንም። ጳውሎስ ያንተ ምክር ነው? አይ የጌታ ትእዛዝ ነው። ይህን ታስታውሱ ይሆናል ብዬ አስባለሁ። በጌታችን ትእዛዛት ውስጥ ፍቺ ቦታ የለም። ፍቺ ቦታ የለውም። ምን መሰላችሁ? እንግዲህ ትንሽ ወይ የሚቀጥለው ሳምንት እንቀጥለዋለን። የብሉይ ኪዳን ህግጋትን በመጥቀስ ጌታችን በመጣ ጊዜ ይኖሩ የነበሩ ፈሪሳውያን፣ በተለይ ደግሞ ከፈሪሳውያን አንዱ ክፍል ህጉን በተሳሳተ መንገድ ነበር የተረጎሙት። በተሳሳተ መንገድ ፍቺን በተመለከተ ለምሳሌ ወንዶቹ ስለሆነ የሚፈቱት ስልጣንም ያን ጊዜ እነሱ ስለሆነ ዘዳግም 24 አንድን በተሳሳተ ሁኔታ ነበር የሚተረጉሙት። ዘዳግም 24 አንድን ያነብላችኋለሁ። ዘዳግም 24 አንድ ላይ ህጉ ሰው ይላል፣ ወንድ ማለት ነው፣ ሰው ሴትን ወስዶ ቢያገባ ይላል የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቺዋን ጽሕፈት ጽፎ በእጇ ይስጣት ከቤቱም ይስደዳት ይላል። አለቀ። ይሄ ባይ ዘ ወይ እንደ ብሉይ ኪዳን ሆናችሁ ስታነቡት አስደናቂ ሴቶችን ፕሮቴክት የሚያደርግ ህግ ነው። መፍታቱ አይቀርም። ሰውየው የወንዴ በላይ ነው። ብድግ አድርጎ እንዳይልካት ነው። ብድግ አድርጎ እንዳይልካ እንደው ቢያንስ የፍቺዋን ጽሕፈት ሰርተፍኬት ትንሽ ሀብት ንብረት እንድታገኝ ህጋዊ ሆና እንድትኖር ሳማ የፍቺ ወረቀት ይስጣ። ዝም ብሎ አይስደዳት ነው። ይህን እሺ፣ ግድ የለም ይህን ተውት። ፈሪሳውያን በተለይ አንድ ዊንግ ኦፍ ፈሪሳውያን እቺ የፍረት ነገር ስላገኘባት ምትለዋል እና በእርሱ ዘንድ ሞገስ ባታገኝ ምትለዋል። ምን እንደሆነ ግልጽ ነው። የዝሙት ኃጢአትና ርኩሰት እንደሆነ ግልጽ ነው። ግን ወደ ምን አድርገው ይተረጉማት ነበር? ውሃ ቀጠነ፣ ሞገስ አታለች በፊት ሶ ጎ። ምግብ ካላማረ ሊትራሊ ነው። ሰው በአንዳች ምክንያት ሚስቱን ሊፈታ ተፈቅዷለን? በአንዳች ምክንያት የሚሏት እያንዳንዷ ምክንያት ጌታችን የተረጎመው ያለ በዝሙት ምክንያት ዝሙት ነው። ይሄ ሀፍረት ዝሙት ነው። ሀፍረት ስላገኘባት ሞገስ ካላገኘች በፊቱ ሰርተፈኬት ሰጥቶ ይሸኛት ነው። ግን እነሱ ሀፍረት የሚለውን በማሳሳት በእርሱ ዘንድ ሞገስ አላገኘችም የሚለውን በማሳሳት ውሃ በቀጠነ ቁጥር፣ ምግብ ባልጣፈጠ ቁጥር፣ የሆነ ነገር በሆነ ቁጥር በማናቸውም ሰበብ ይሸኛሉ ማለት ሶ ጌታችን ተጠየቀ። የጌታ ትእዛዝ የሚለው ይሄ ነው። ጌታችን ተጠየቀ። ፈሪሳውያን ወደ እርሱ ቀረቡና እኔ አነብላችኋለሁ ማቴዎስ ወንጌል ምዕራፍ 19 ቀጥተኛ ትእዛዝ ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶአልን አሉት። እርሱ መልሶ እኔ ጌታ ኢየሱስ በጣም አንዱ ደስ ያለኝ እዚህ ላይ ሲናገር ከህጉ በፊት ወደ ነበረው ህግ ወሰዳቸው። ምናልባት ካልሰማችሁ እንግራሱ የሚከተለው ሳምንት መድገም ያይቀርም። ህጉ ከመሰጣቱ በፊት ወደ ነበረው ፍጹም ዓለም ወሰዳቸው። ከህጉ በፊት ህጉ የተበላሸን ለማስተካከል ነው የተሰጠው። ህጉ የተበላሸውን ዓለም በተሻሻለ መንገድ ለመምራት በነገራችን ላይ የእግዚአብሔር ህግ የተሰጠው ዓለም ተበላሽ የተበላሸውን ለመምራት የተሰጠ ነው። ጌታ ኢየሱስ ምን አረገ? ሳይበላሽ በፊት አርጎ ወሰዳቸው ማለት ነው። ወደኋላ ከህጉ በፊት ሳይበላሽ በፊት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶአልን አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ባክ ወደ አልተበላሸው ፈጣሪ በመጀመሪያ ወንድና ሴት አደረጋቸው ዓለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ከህጉ በፊት ከተበላሸውን የተበላሸውን ዓለም ለመምራት ከተሰጠው ህግ በፊት ያልተበላሸውን ኦሪጂናል ሰው ከሚስቱ ጋር ይተባበራል የሚለውን አላነበባችሁም? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። አንድን ሥጋ ነው የምትቦጭቀው፣ ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው በሉታ አይለይ። ይሄ ነው የፈጣሪ ትእዛዝ። ይሄ ነው ዘ ክሪኤተር። እግዚአብሔር ያጣመረውን ሰው አይለዩ። እነርሱም ከዛ ወደ ዘዳግም 24 መጡ። እነርሱም እንኪያስ ሙሴ የፍቻዋን ጽፈት ሰጥቶ እንዲፈቷት ስለምን አዘዘ አሉት። ሙሴ ስለ ልባችሁ ጥንካሬ ቢያንስ በሰርተፊኬት ይሸኛት አለ እንጂ ስለ ልባችሁ ጥንካሬ ይሄንን አለ እንጂ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ። ከጥንት ግን እንዲህ አልነበረም። ፈጣሪ ሲፈጥር ፍችን አልፈጠረም። ከጥንት እንዲህ አልነበረም። በነገራችን ላይ ወንድሞች እናቶች፣ ጌታን ስንቀበል ወደ መጀመሪያው ፍጥረት ነው እንጂ የወሰደን ወደ ህጉ አይደለም የወሰደን። ጌታን የተቀበለ ሰው ወዴት ነው እያደገ ያለው ካልያላችሁ እንደሆነ ወደ ዘፍጥረት 3 ሳይሆን ወደ ዘፍጥረት 2 ነው። ወደ ተፈጠርንባት ያንን መልክን መስል ዘንድ መጀመሪያ አስቀድሞ የተፈጠርንበትን መልካሙን ስራ ለማድረግ ነው። ወደ ዘፍጥረት 2 ነው እየመለሰን ያለው። ሶ መጀመሪያ ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችሁንም የሚያገባ ያመነዝራል አላችሁ። ይህን ነው የጌታ ትእዛዝ የሚለው። ፍቺ ተፈቅዷል አልተፈቀደም? ስለዚህ ፈቶ ማግባት ምንዝርና ነው፣ አዳልተሪ ነው፣ የሌላ ሰው ሚስት ማግባት ነው፣ የሌላ ሰው ባል ማግባት ነው። ይሄ ነው የጌታ ትእዛዝ። ያለ ዝሙት ምክንያት በዝሙት ጠንቅ ካልሆነ በስተቀር ምናምን የሚለውን እንደ መብት የፍቺ መብት ማስከበሪያ አድርገው የሚያዩ ክርስቲያኖች አሉ። መፍታት ተፈቀደልኝ አይደል? አገኘዋት ከንትና ጋር አይነት እሱ አይደለም። በማንኛውም አይነት ሁኔታ ዝሙትን ጨምሮ በይቅርታና በመታረቅ እንድንኖር ነው የእግዚአብሔር አሳብ። በወደቅን ቁጥር መፈታት ቢኖርብን እኛ ራሱ ስንቴ መፈታት ነበርብን? እየወደቅን እየተነሳ አንዱ የአንዱን ድካም እየተሸከመ እያስተማረ እየመከረ ይቅር እያለ እንድንኖር ነው እንጂ አሁን አጋጥሟችሁ ሊሆን ይችላል። የኔ እንኳን ያው መብቴ ነው አይደል የሚሉ ሰዎች አሉ። እንዴት በዝሙት ወድቆ አገኘውታ እና እግዚአብሔር ሀሳብ ምንድን ነው? ይቅር አትይውም? ኖ አሁንማ መብቴ ነው። በሌሎች ነገሮች እኮ አይደለም የኔ እኮ ወድቆ ነው ስላለች የፈጠር የገባንበት ቃል ኪዳን እኮ በመንፈሳዊ ህይወት በመጠንከርም ባለመጠንከርም የሚል ቢገባ በጥሩ ሰው ነው። በሀብትና በድህነት ጊዜ የሚለው ውስጥ በሀብትም ጊዜ በድህነትም ጊዜ በጤንነትም ጊዜ በመታመምም ጊዜ የሚለው በመንፈስም በመበርታትም ትንሽ ደከምከም በማለትም ጊዜ ያጠቃልላል። ግን ዝሙት ሄዶ 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 አለመመለስ ይሆናል። ይሄ ነው አዳልተሪ ማለት። በብሉይ ኪዳን አይታችሁ እንደሆነ እንደዚህ አይነት ነው። ለምሳሌ የእስራኤል ግልሙትና ጨርሳለሁ ባይዘው ሰዓታችሁ እንዳሉስ የእስራኤል ግልሙትና እግዚአብሔር ለምሳሌ ስለ ግልሙትና ሲነገር እምቢ አልሽ፣ ልብሽን አጠንክረሽ እምቢ አልሽ፣ በወደቀች ቁጥር እግዚአብሔር ሳይቀበላት ቀርቶ ሳይሆን ግልሙትና ማለት እምቢ አልሽ፣ አልመለስም አልሽ፣ ኮበለልሽ፣ ሌሎችን አገባሽ፣ ሄድሽ። ይሄ ነው። አንዳንድ እህቶችና ወንድሞች ላለመመለስ ጨክነው የሚሄዱ አሉ። እሱ ነው ኃይለኛ ዝሙት፣ እሱ ነው ኃይለኛ ዝሙት። ቅርብ ጊዜ አሁን እኔ እህትም ወንድምም አጋጥሞኝ ያውቃል። ኧረ ተው በቃ ይበቃል፣ እስከ ዛሬ ለእስከ ዛሬው ይቅርታ ጠይቃትና ሚስትህን በቃ ከዛችኛዋ ጋር አቆምና ንስሐ ገብተህ ታድሰህ ሚስትህንና ልጆችህን በቃ ገንዘብ አድርግ ተመለስ ወደ ቤት ምናምን። ኖ ኖ፣ እኔ በቃ አልችል ጥርግ ብሎ የሚሄዱ አሉ። ይህን ሰውዬ ይዞ መንገታገት አይገባም። እንደዚሁ አይነት እህት እኔ አጋጥሞኝ ያውቃል። አይ ካንት። ለዚህ ነው ወንድሞች እናቶቼ የዝሙትን ጎዳና መጀመር የሌለባችሁ። ምን እንደሚያጋጥማችሁ አታውቁትም። ዝሙትን ዛሬ ነገር አበዛውባችሁ። ዝሙትን ወፍ ወደ ወጥመድ እንደሚሄድ ነው የሚስላት መጽሐፍ ቅዱስ። ወፍ ወደ ወጥመዱ እየሄደ እንደሆነ ወፍ አጥመዳችሁ ታውቁ እንደሆነ ድሮ ወፍ ወጥመድ ነው መያዣ ነው ብትሉት እኮ አይገባበትም። ግን ፍራፍሬ እንትን ጥራጥሬ አለ የሚለቀም የት እየሄድክ ነው ብትለው ጥራጥሬ ለመልቀም የመጀመሪያውን ከመልቀሙ በፊት ይደፋበታል። ከዛ መውጣት አይቻልም ወገኖቼ። በጣም በዝሙት ቀንበር የተያዙ ሰዎች አሉ። መውጣት አይችሉም። ጀስካንት ጎዳናዋን አትጀምሯት። ከሌላ ሴት ጋር ከሌላ ወንድ ጋር ጎዳናዋን አትጀምሯት። መውጣት ከባድ። የሚወጡ የመሰላቸው ብዙዎች አሉ። በሬ ወደ መታረድ እንደሚነዳ ይላል። ለምሳሌ በሬ ወደ መታረድ እኮ ሲነዳ ወደ መታረድ ነው ብትለው እንደምንም ይሞክር ነበር። ግን አይገባውም መታረድ እንደሆነ። ወደ ቄራ ሲነዷቸው እኮ ሳር ምናምን እኮ ይሰጣል። መሀል መሀል ላይ መስክም ካለ ያበሏቸዋል። ውሃም ይሰጣቸዋል። ሳርም ይበላቸዋል። የተደሰቱ አይጨመረም ወይ እያሉ ምናምን እኮ ነው የሚሄዱት። መመለስ የማይቻልበት መንገድ ስላለ መመለስ የማይችሉ አዋፍት ይሆናሉ። አንዳንድ ሰዎች መመለስ አይችሉም። ኦልሬዲ እዛ ቀንበር ውስጥ ይገቡና መመለስ አይችሉም። እሱ ነው እንጂ እንዲያው ዝም ብሎ በሰበብ በአስባቡ ሚስትና ባልን መፍታት መጽሐፍ ቅዱስ አይፈቅድም። ስለዚህ የጌታ ትእዛዝ ነው ፍቺ አይሁን። ምን ይሁን ታዲያ? እርቀ ሰላም፣ መታረቅ። ከመጀመሪያ ፈጣሪ ይህንን ስላረገ ማቴዎስ 19:9 ማርቆስ ወንጌል ምዕራፍ 10 ቁጥር 11 ላይ አለላችሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 22 ጌታችን ፍቺን ፈጽሞ ኮምፕሊትሊ ለክርስቲያን ፍቺ ሳይሆን እርቅ ነው የሚሰራው። አለመግባባት ሲኖር እርቅ ነው። እርቅ እንጂ እየፈቱ ማግባት ክርስቲያን ስታንዳርድ አይደለም። እርቅ እንጂ እየፈቱ ማግባት ወንጌልም አይደለም። እርቅ እንጂ እየፈቱ ማግባት የእግዚአብሔር ፈቃድ አይደለም። ስለዚህ አሁን ያገባን ሰዎች ማግባት ጥሪያችን የሆነ ሰዎች እንዴት እንኑር? በፍቅር እርካታ እንኑር። ደግሞስ በዘላቂነት መሰጠት በዘላቂነት ኮሚትመንት እንድንኖር ነው እግዚአብሔር የጠራን። እግዚአብሔር ከፍቺና ከጣጣው ይጠብቃችሁ። የሚፈታ ትዳር ያስታውቃል አገባቡ። አገባብህን አይቼ ይዘልቃል አይዘልቅም ያስታውቃል። ፕላስ አንዳንድ ኤክስኪዞች አሉ ለፍች እንትን ቢደረግስ እንትን ሲሆንስ እንትን ሲሆንስ። ከእማያምን ባል እማያምን ሚስት ጋር አብሮ ከመኖር የበለጠ ነገር አለ ለክርስቲያን? ምክንያት ሰበብ ለመፍታት እሱን እንኳን እምቢ ነው ሰውየው ያለው። ሚስቴ አታምንም ኑር። ከዚህ የበለጠ ምን አለ? ባሌ ክርስቲያን አይደለም ኑሪ። ምንም መንገድ የለም፣ መንገድ የለም። እንመጣበታለን። ሁለት ነው ምርጫችሁ። ፈተው ያገቡ የሚኖሩ ወንድሞችና እህቶችን ሞዴል አርጎ መከተል ወይ ቅዱስ ቃሉን ስታንዳርድ አርጎ መከተል? አንዳንድ ሰዎች ይሄንን ስታንዳርድ ስታከምጥላችሁ ፓስተሮቹ በተለይ በጣም ይገጥማቸዋል ይመስለኛል። እንትና ፈታ ያለ እንዴ? ከዛ እንደገና አግብታ ያለ እንዴ? ፖሊስ አይደለንኝ። በካስታንዳርድ ውጪ ነው። እና የቸርች አባል አይደል እንዴ? ኦፍ ኮርስ። ታዲያ የቸርች አባል? ቸርች እኮ የንጹሃን መሰብሰቢያ ሳይሆን እየተሰራን ያለን ሰዎች መሰብሰቢያ ነው። በሰበብ ባስባቦ ከቸርች ማባረር ቢኖርማ አንድ ሰው እኮ አይገኝም ነበር እዚህ። እንትናም እኮ ፈቶ አግብቷል፣ እንትናም እኮ ፈታ አግብታለች፣ እንትና ያልፈታውን ሞዴል አታደርግም። በጣም እኮ ብዙ ያልፈቷሉ። እሺ፣ እየተጣሉ ግን እየታረቁ የሚኖሩ የምታቃጥል ርር ብን የምታደርግ ሚስት ያላቸው ርር እያሉ የሚኖሩ ርር የሚያደርግ ባል ያላቸው ርር እያሉ የሚኖሩ ትዳራቸውን ጠብቀው የሚኖሩ ጀግኖች እኮ አሉ። አንድ እኮ እንትን ሲሆን እኔ ብዙ ጊዜ ተናግሬያለሁ። አንድ እኮ ድሮ ዶክተር ግራሃም ነው የተናገረው ይባላል፣ ቢል ግራሃም። ሚዲያው በሙሉ ቀኑን ሙሉ ስለ እንትኖች አያወራም ብሎ ማለት ነው። ሚዲያው ቀኑን ሙሉ ስላልተከሰከሱ አውሮፕላኖች አያወራም። ሰው ሁሉ የሚያወራው ስላልተከሰከሱ አውሮፕላኖች አይደለም። ለምሳሌ ዛሬ በብዙ መቶ ሺህ የሚቆጠሩ አውሮፕላኖች በሰላም ተነስተው በሰላም አርፈው መንገደኞቻቸውን አራግፈው በሰላም ቤታቸው ገብተዋል። ዛሬ ማታ ቴሌቪዥን ብትከፍቱ፣ ኢቲቪን ብትከፍቱ፣ ሲኤንኤን ብትከፍቱ፣ ቢቢሲ ብትከፍቱ፣ ዛሬ 150,000 በረራዎች በሰላም ወጥተው በሰላም ገብተዋል። ይሄን ያህል ሚሊዮን ህዝብ ምንም ሳይሆን ሳይከሰከስ ወደ ቤቱ ገብቷል። እኛም ዜና እንለውም ዜና የለህም ነው የምንለው። በሚቀጥለውም ቀን ዛሬም እንደ ትላንትናው ደግሞ የበረሩት አውሮፕላኖች በሙሉ በሰላም አርፈው ዛሬም ደግሞ በሰላም አርፈው እኛም እንደ ዜና አይመስለንም። እና አይወራም፣ በሰላም የገባው አይወራም። ከእለታት አንድ ቀን አንዱ ሲከሰከስ ይላሉ ሰውየው ሲናገሩ፣ ከእለታት አንድ ቀን በቃ የሚወራው ስለሱ ነው፣ የሚነገረው ስለሱ ነው፣ አቴንሽን የሚያገኘው እሱ ነው። ትላንትና የተከሰከሰው አውሮፕላን በተከሰከሰው እንትን ነበር ያልተከሰከሰ እኮ ማንም ያወራለት የተከሰከሰው እንትን ሁሉም ያው በቴሌቪዥን ምናየው የተከሰከሰው እንትን ምናየው የተከሰከሰው እንትን ምናየው የተከሰከሰው እና የተከሰከሰውን ምሳሌ ታደርጋለህ እንዴ? ያልተከሰከሱ ደግሞ ብዙዎች አሉ። ያልፈረሱ ትዳሮች ብዙዎች አሉ። ስላልፈረሱ ትዳሮች እግዚአብሔር የተባረከ እነሱን ለመሆን እነሱን ለመምሰል መኖር አለብን። እግዚአብሔር ከፍቺ ይጠብቃችሁ። በልዩ ልዩ ምክንያት ፍቺ የደረሰባችሁ ወንድሞችና እህቶች እንዳላችሁ አውቃለሁ። እንዲሁ በጭካኔ የእግዚአብሔርን ቃል እንደ ጦር ላያችሁ ላይ የሰካሁት አድርጋችሁ እንዳታስቡ። አጥሩን እንትኑን መዝለያውን እንትኑ ቦታው ላይ አስቀምጠን ከዛ አቅቶን ወደቅን ብንል ይሻላል እንጂ የተፋቱ ወገኖች ስላሉ ብለን ትንሽ ዘቅ እንድናደርግ እናንተም አትጠብቁ ፕሊስ። ስለ እግዚአብሔር በቃ እጅ ላይ ተከሰከሰ ትዳር፣ እጅ ላይ የሆነ ነገር ሆነ፣ ኦኬ ደስ አይልም፣ ግን በቃ ምን ይደረግ። ግን እሱን እንደ ምሳሌና እንደ ሞዴል ለማድረግ አይገባም። ትዳራችንን በንጽህና ከሚጠብቁ ሰዎች መካከል እግዚአብሔር ያርጋችሁ።